ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጳጉሜ 1 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ አርብ ከአድማጮች የሚደርሱንን ደብዳቤዎች እናስተናግዳለን። ከአገር ቤት ከተለያዩ አካባቢዎች የፖለቲካውን የማህበረሰባዊውንና ሰማይ ጥግ የደረሰውን የኑሮ ውድነት በሚመለከት ብዙዎች ሐሳባቸውን ያጋሩናል። ከዚህ አመት ማለትም ለ2011 የመጨረሻ የሆነውን የደብዳቤዎች አምድ ፕሮግራም አቅርበን ክፍል አንድ ዝግጅታችን ይተናቀቃል። በቅድሚያ ዜና።
ሰሞኑን መልአከ ጉባኤውን ሲያካሂድ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በነገው ዕለት መግለጫ ይሰጣል ተብሎ ይጠበቃል። በቤተክርስቲያኗ ላይ ስለደረሱ ችግሮች የሲኖዶሱ ተወካዮች ከአዲሱ ሹምና ከተለያዩ አካላት ጋር ተገናኝተው መወያየታቸው ቢታወቅም ከውይይቱ የተገኘው ውጤት ምን እንደሆነ አልተገለጸም። በሌላ በኩል በመጪው ዓመት መስከረም 4 ቀን የተለያዩ የቤተክርስቲያን አካሎች ሰልፍ መጥራታቸው ቀደም ብሎ የተነገረ ሲሆን በአዲስ አበባ በመከተል ከንቲባነት የተሰየመው ታከለ ኡማ ሰልፍ እንዳይደረግ የሰልፉን አስተባባሪዎች እያግባባ መሆኑ ተነግሯል። ሰልፉን ለማድረግ የሲኖዶሱን ውሳኔ መጠበቅ እንደሚያስፈልግ ከታከለ ኡማ ያቀረበውን ሐሳብ ሐሙስ ነሐሴ 30 ቀን በከንቲባው ጽፈት ቤት ውይይት ያካሄዱት ከ15 የቤተክርስቲያን ተቋሞች የተወከሉ አስተባባሪዎች ሐሳቡን የተቀበሉት መሆኑ ተነግሯል። ኢትዮጵያ ከውጭ መንግስታትና ከዓለም አቀፍ ተቋሞች እንዲሁም ከሀገር ውስጥ ባንኮች ለተበደረችው ገንዘብ የምታደርገው የወለድ ክፍያ መጠን ከጊዜ ወደ ጊዜ ከፍ እያለ መሄዱ ታወቀ። በ2007 ዓ.ም 3.4 ቢሊዮን ብር የነበረው የወለድ መጠን በ2010 ዓ.ም 10.1 ቢሊዮን ብር መግባቱ ታውቋል። ይህም የ7 ቢሊዮን ብር ጭማሪ ሲሆን የአገሪቱ የኢኮኖሚ ዘርፍ ካልተሻሻለና የውጭ ምንዛሪ ገቢ ጭማሪ ካላሳየ በኢኮኖሚው ላይ ከፍተኛ ቀውስ ሊከተል እንደሚችል ተገምቷል። የወያኔ አገዛዝ ባለፉት ዓመታት ከፍተኛ የኢኮኖሚ እድገት አመጣለሁ ብሎ ሲመጣደቅ የነበረው ከውጭና ከሀገር ውስጥ ከመጠኑ እጅግ ከፍተኛ የሆነ ብድር እየተበደረ መሆኑ ግልጽ ከመሆኑም በላይ ከዚህ ውስጥ ግምቱ ቀላል ያልሆነ ገንዘብ በከሰሩ የልማት ድርጅቶች ሽፋን በወያኔ ባለስልጣኖች ሲዘረፍ መቆየቱ ይታወቃል። በተለያዩ የአገዛዝ ዘመኖች ከፍተኛ የሰብአዊ መብት ጥሰትና በደል ሲፈጸምበት የነበረው በአዲስ አበባ ከተማ ያለው የማዕከላዊ እስር ቤት በሙዚየምነት ተሰይሞ ለጉብኝት ክፍት ሆኗል ተብሏል። ላለፉት 27 የወያኔ የግዝ ዘመናት በዚህ እስር ቤት ውስጥ ብዙዎች በአሰቃቂ ሁኔታ ተገርፈዋል፣ ሰውነታቸው ተተልትሏል፣ ጥፍራቸው ተነቅሏል፣ ሌሎችም ሰቆቃዊ ድርጊት ተፈጽሞባቸዋል። ለሙዚየምነት የቀረበው እስር ቤት እደሳ የተደረገለት ሲሆን እደሳው ያላስደሰታቸው ወገኖች እንዳለ ተቀምጦ ቢሆን ኖሮ የነበረውን ሁኔታ በግልጽ ይናገር ነበር ይላሉ። ቀደም ብሎ ጨለማ የነበሩ ቤቶች ብርሃን እንዲያገኙ ተደርገዋል። ግድግዳዎቹ ቀለም በመቀባታቸው ግድግዳዎቹ ላይ በተለያዩ ጊዜያት በእስረኞች ተጽፈው የነበሩ ጽሑፎች ጠፍተዋል። ስለሆነም የነበረው ታሪክ እንዳይተላለፍ ሆኗል ይላሉ። ሰቆቃይ ድርጊት ሲፈጸምበት የነበረው ማዕከላዊ እስር ቤት ወደ ሙዚየምነት ሊቀየርም አሁንም በሌሎች እስር ቤቶች ሰቆቃይ ድርጊት መፈጸሙ ያልቆመ መሆኑ ይነገራል። በአሁኑ ወቅትም የማዕከላዊ እስር ቤት አዋሳኝ በሆነው የሶስተኛ ፖሊስ ጣቢያ እስር ቤት ውስጥ በሰኔው 15 ከደረሰው ሁኔታ ጋር ተጠርጥረዋል በሚል የሐሰት መረጃ ያለ ጥፋታቸው የታሰሩ በመቶ የሚቆጠሩ ዜጎች እየተሰቃዩ መሆናቸው ይታወቃል። ከቅርብ ጊዜ ወዲህ በድሬዳዋ ከተማ እየተስፋፋ በሚገኘው የቺንጉንያ በሽታ 24 ሰዎች መታመማቸው ታውቋል። እስካሁን የሞተ ሰው ባይኖርም በበሽታው የሚያዙ ሰዎች ቁጥር ግን ጨምሯል። በሽታው በወባ ትንኞች የሚተላለፍ ሲሆን የበሽታውን ስርጭት ለመቆጣጠር ኬሚካል ከመርጨት ባሻገር የወባ ትንኞች የሚራቡበትን ኩሬዎች መጥተን ውሃዎችን ማፍሰስ አስፈላጊ መሆኑ ተገልጿል። ዜጎች በበሽታው ከተለከፉ በኋላ በሚሰጠው አገልግሎቶች ላይ ችግር ያለ መሆኑ የተነገረ ሲሆን በተለያዩ የጤና ጣቢያዎች የጤና ባለሙያዎችና የመድኃኒት ችግር ያለ መሆኑም ተገልጿል። ለረጅም ጊዜ የቆየ ሽምቅ ውጊያ ትግልን በመምራት ዚምባብዌን ከነጮች አገዛዝ ያላቀቁትና ከነጻነት በኋላ ለ37 ዓመታት በስልጣን ላይ የነበሩት ሮበርት ሙጋቤ በ95 ዓመታቸው ሲንጋፖር በሚገኘው ግሌን ኤግልስ ሆስፒታል ሕክምና እየተደረገላቸው እያሉ ሕይወታቸው ያለፈ መሆኑ ታውቋል። በአገዛዝ ዘመናቸው ሰፋፊ የእርሻ ቦታዎችን ከነጮች ላይ ቀምተው ለሀገራቸው ማከፋፈላቸው ለህዝባቸውና በሌሎች የአፍሪካ ሀገሮች አድናቆትን ያስገኝላቸው ጥቅማቸው ከተነካባቸው ከምዕራባውያን ጥላቻና ቂምን አስርፈው ለአመታት የቆየ ዓለም አቀፍ ማዕቀብ በሀገሪቱ ላይ እንዲጣል ምክንያት ሆኗል። በብዙ አመት በእድሜ የሚበልጧቸውን ባለቤታቸውን በተኪነት ማዘጋጀታቸውና በተለይም ምክትላቸውን በዘዴ ከስልጣን እንዲነሱ ማድረጋቸው በህዝብ በኩል ከፍተኛ ቁጣ አስከትሎ እንደነበር ይታወቃል። በሀገሪቱ ውስጥ እየተበላሸ በሄደው የኢኮኖሚና የፖለቲካ ሁኔታ ምክንያት በወታደሩ በፓርቲውና በህዝቡ ተገፍተው ከሁለት አመት በፊት ስልጣን እንዲለቁም ተደርገዋል። ለ17 አመታት በኢትዮጵያውያን ላይ ከፍተኛ ጭፍጨፋ ሲያካሄድ የነበረውን አረመኔውን መንግስት ኃይለማርያምን መጠለያ ሰጥተው እንዲኖሩ በማድረጋቸውም በኢትዮጵያውያን ዘንድ ጥሩ ስምና አክብሮት ሳያገኙ ቀርተዋል። ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ከኢሃፓ ጋር ግንኙነት ለመፍጠር በሚከተሉት የመገናኛ መስመሮች መጠቀም ይቻላል። በስልክ ቁጥር 202-291-4217 ዋሽንግተን ዲሲ፣ በኢሜይል espic@aol.com ወይም eprp@eprp.com፣ በፖስታ ሳጥን ኢፒአርፒ ፒኦ ቦክስ 73337 ዋሽንግተን ዲሲ 20056።
Hey, what you have this night?
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዲሞክራሲ ሬዲዮ። እኔ ደረቴን ገልብጪ የሐፓ ደጋፊ ነኝ የምል ቢሆንም የድርጅቱ መሰረታዊ አቋሞች ገብተውኛል ብለም ሁሉም አሰራሮቹ ግልጽ ሆነውልኛል ልልግን አልደፍረም። በምን ጉዳይና ሁኔታ ላይ ዝምታ እንደምትመርጡ ማወቅ አልቻልኩም። የነብራኑና አንዳርጋቸውን ገበና ልታጋልጡ እየቻላችሁ በዝምታ አልፋችኋል። የመርሻ ዮሴፍ አንጃን በሚገባው ደረጃ አላጋለጣችሁም። እኔ እንኳን ባለኝ ውስኑ ዕውቀት መርሻ ውሸታም መሰሪና የስልጣን ጥም ያሳበደው ግለሰብ መሆኑን አውቃለሁ። ጸራማራነቱንም በጸረ ጎንደሬነት ሽፋን ደብቆ ሲያወራም በኢዲያቅም በህብረት ጊዜም ታዝቤያለሁ። መርሻን መልመለው ያመጡት እነ አቶ ያሱ ስለዚህ ከሃዲ ምንም ያሉት የለም። በተማሪዎች ትግል ጊዜ የዚህ ሰው ሰልፍና ሚና ምን ነበር? ቀማንት ነኝ ባዩ ሰለሞን ገብረስላሴ ሰልፉ ከወያኔና ሻቢያ ጋር ነው ወይስ ከህዝብ ስለሚለውም ምንም አልተነገረንም። አንዳርጋቸው የተባለ ቀባጣሪ ጻፍኩ ስላለው ዝባዝንኬም ዝርዝሩን የሚያውቀው ድርጅት ሊተችበት ይገባል። ባጭሩ ብዙ መገለጥ መባል ባለበት ጉዳይ ላይ ዝምታን ታነሱ ዘንድ አቤት እላለሁ። መቼስ ነው ማንም በማያውቀው እየዘባረቀ ያለውን የድርጅቱን ታሪክ የሚያውቁት የሚጽፉት? መልስ አገኛለሁ ብዬ ተስፋ አድርጋለሁ። ለምለም ጳውሎስ ከኦታዋ ካናዳ። ውድ የፍኖተ ሬዲዮ የደብዳቤዎች አምድ አዘጋጆች እንደምን ከረማችሁ? ይህችን መልእክቴን ታደርሱልኝ ዘንድ በትህትና እጠይቃለሁ። የሥራ ለውጥ ለማምጣት በሀገራችን ተካሂዶ የነበረውን ትግል በመጻረር አሜሪካ፣ አረቦችና ሀገር በቀል ከሃዲ ምሁራኖች በጋራ በመተባበር ሲያሴሩና ሲዶሉት ቆይተው አብይን በመሾም ህዝብን አደናግረው የትግሉ ደንቃራ መሆናቸው ይታወቃል። የጭብጨባ ፖለቲካ በየቦታው ተስፋፍቶ ብዙ በሚባል ደረጃ ሰው ለውጥ የመጣ መስሎት አብይ አብይ በማለት ለተጎነጎነው ሴራ ሲመቻች በጋሃድ መታየት ጀመረ። ጠባቦችን፣ ጽንፈኞችንና ወንጀለኞችን ሰብስበው በክብር እንግድነት ጋብዘውና መድረክ ሰጥተው
ጥላቻን አስፋፍተው በሚሊዮን የሚቆጠር ህዝብ አፈናቅለው ብዙዎችን ለመከራና ስቃይ መደረጋቸው ታይቷል። ይህ ሲሆን ከውጭ ሀገር ከተለያየ አቅጣጫ ወደ ሀገር ቤት በተቃዋሚ ስም የገቡት የተለያዩ ድርጅቶች የሁሉ መከራና ግብ ሲደርስ አትሰማንም አላየንም በማለት ከሀዲነታቸውን በጋድ አሳይተዋል። ይህ ሁሉ ጫጫታ ሲከናወን ያፓ የተያዘው መንገድ ትክክል ያለ መሆኑንና ለውጥም በዚህ መልክ እንደማይመጣ ደጋግሞ በልሳኑ ፍኖተ ሬዲዮ ያሳወቀ ቢሆንም የተደናገረው ህዝብ በርከት በማለቱ ለጊዜው ማሳሰቢያው ሰሚ ሊያገኝ አልቻለም ነበር። በሂደት ግን ፍኖተ ሬዲዮ የናብይ ዋና ተልእኮ ምን እንደሆነና ሊሰሩት ያቀዱትን በመዘርዘር በርካታ ሀተታዎችንና ቃለ ምልልሶችን በማቅረብ ስፋትና ጥልቀት ትምህርት በተከታታይ በመስጠቱ ህዝቡ መሰረታዊ ግንዛቤ እንዲያገኝ በማድረጉና በህዝቡም ባፉ የሚለፈፈውና በተግባር እየተደረገ ያለው አልገጥም ማለቱን በመገንዘቡ እና አብይ ከመጡ ከአንድ አመት በኋላ ሴራቸው ሊጋለጥ ቻለ። ባፋቸው ኢትዮጵያዊነትን ቢያቀነቅኑም በተግባር ግን ዘረኝነትን በስፋት ያያይዙት ችለዋል። ሀገራችን አሁን ካለችበት አጣብቂኝ የምትወጣው አሁን ስልጣን ላይ ያለው ስርዓት ሲወርድና ሁሉን ሀገር አቀፍ የችግግር መንግስት ሲቋቋም ብቻ ነው። ይህን እንደማይቀበል አብይ በግልጽ ተናግሯል። ያለን አማራጭ ህዝባዊ ትግልን አፋፍሞ በመቀጠል ስርዓቱን አስጨንቆ በመያዝ ወደ ድርድር ተገዶ እንዲመጣ ማድረግ ብቻ ነው። ቀደም ሲል የተካሄዱት የሐኪሞችና አስተማሪዎች ትግሎች ተጠናክረው ሀገር አቀፍ መልክ ይዘው ወደ ጠቅላላ የሥራ ማቆም ደረጃ በማሸጋገር ሥርዓቱን ቀውስ ውስጥ መክተት ዋንኛ የትግል ስልታችን ሊሆን ይገባል። ይታከቱ ነኝ ከጎጃም።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ ተከታታዮች ለሆናችሁ ሁሉ የከበረ ሰላምታዬ በእያላችሁበት ይድረሳችሁ እላለሁ። በሀገራችን ኢትዮጵያ ስለ ውሸትና ውሸታም ገላጭ የሆኑ በርካታ አባባሎች አሉ። ሁሉም ጥቅል መልእክታቸው ውሸትና ውሸታም እያዋረዱና እያቀለሉ የሚሄዱ መሆናቸውን ነው። ውሸት ይዳርጋል ለሞት፣ ውሸታም ሰው መታወሻው ጣቃ ነው፣ ውሸታም ተሳስቶ እንኳ ቁም ነገር ቢናገር ተቀባይነት አያገኝም፣ ውሸትና ስንቅ እያደር ይቀላል፣ ወዘተ ወዘተ። ሁሉም የውሸትን አዋራጅነት ገላጮች ናቸው። ወያኔ ኢህአዴግም ሆነ አዳዲሶቹ ሹሞች ከውሸት ያልተላቀቁ ለ28 ዓመታት ውሸትን እንደ ጣቃ እየቀደዱ ከዚህ ደርሰዋል። ውሸት ሲበዛ አገር ያጠፋል፣ ጦር ይበትናል፣ ህዝብን ይበታትናል፣ የህዝብ መፈቃቀርን ያደበዝዛል። ውሸት ለጊዜው እውነትንም ያደበዝዛል። ውሎ አድሮ ግን ውሸት ሆነ ዋሾች ከነ ውሸታቸው መቀመቅ መግባታቸው የማይቀር ነው። ወያኔ ለ28 ዓመታት የረጨው ውሸት ለጊዜው እንደ ህመም ማስታገሻ ቢጠቅመውም ተአማኒነቱን ዛሬ አሟጦ ጨርሷል። ወደ መቀሌ ሸሸሁም ብሏል። ውሸት ነው። ወያኔ ከመቀሌ መሽጎ በርቀት የሚያዛቸውንና የሚቆጣጠራቸውን በምኒልክ ቤተ መንግስት አስቀምጧል። ከቀበሌ እስከ ክልልና ፌዴራል መዋቅር ድረስ የተሰገሰጉ ሹሞች ሁሉ ወያኔዎች ናቸው። እንደነ ጃዋርና ሌሎች ኦነግን የመሳሰሉ ጠባቦችና ጽንፈኞች ደግሞ በህቡዕ እየተንቀሳቀሱ ጸረ ኢትዮጵያ ተግባራቸውን ያራምዳሉ። እውነትና ንጋት እያደር ይገለጣል እንዲሉ የወያኔ ውሸት ወያኔን ሙሉ በሙሉ የወያኔን ቀቦልነት ተደማጭነት አዳክሟል። ውሸታም ተሳስቶ ቁም ነገር እንኳ ቢናገር ተቀባይነት አያገኝም እንዲሉ ወያኔ በወያኔነቱ ህዝባዊ ቀቦልነቱ ተቀብሯል። ሀገር እያጠፋ ህዝብን እርስ በርስ እያጫረሰ ያለው የወያኔ ኢህአዴግ ወይም የኦዴፓ ኢህአዴግ ወይም የአዲሶቹ ሹሞች ስር ሰደድ ውሸትን ማጥፋት የሚቻለው በእውነት ስለ እውነት ቆሞ መራራ ትግል በማካሄድ ብቻ ነው። አዲሶቹ ሹሞች የወያኔ የውሸት ጥሩምባነፊነታቸውንም ሆነ አራማጅነታቸውን የሚያውቁ በወቅቱ ተረድተዋል። ከውሸት ማዕበል አትስመጡ የሚል ቀድመ ማስጠንቀቂያ እንደ ይሃባ ያሉ ባለተልቅ ተመክሮ ባለቤት የሆኑ ድርጅቶች አስተምህሯቸውን በስፋት ሰጥተዋል። በውሸት ማዕበል እየተመታች ባለች ኢትዮጵያ ለሀገራቸው ስለ እውነት ከቆሙ ሀቀኛና ህዝባዊ ድርጅቶች ተባብሮ መታገል፣ መደገፍና ትግል መቀጠል ዋነኛ ዘዴያችን ሊሆን ይገባል ሲሉ አሰለፈች አብዲሳ ከደብረ ዘይት መልእክታቸውን አጠናቀዋል።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የሬዲዮ ስርጭት። ከሁሉ አስቀድሜ ለኢሃፓ አባላት ኢሃፓን ለምትደግፉ የኢሃፓን የፖለቲካ መስመር ለምትከተሉ ያኔ በ60ዎቹ በስተመጨረሻ በኢሃፓ አባልነታቸው በደጋፊነታቸው የኢሃፓ ልሳን ዲሞክራሲን በማንበባቸው ወዘተ ብርቅዬ ልጆቻችሁን እህቶቻችሁን ወንድሞቻችሁን አባቶቻችሁንና እናቶቻችሁን በፋሽስቱ ደርግ ለተነጠቃችሁ ለኢሃፓ አባላት ደጋፊዎች ለወላጆች እህት ወንድሞች አጎት አክስቶች ለሆናችሁ ሁሉ በአጠቃላይ ለኢሃፓ ቤተሰቦች እንኳን ለኢሃፓ 47ኛ የምስረታ እወጃ አመት አደረሳችሁ። ከሁሉ በላይ እናንተ ትናንት የፖለቲካ ወግና የፖለቲካ ፓርቲ ለምዱና ባህሉ ባልነበረበት ምንም አይነት ሀገር በቀል የሆነ የፓርቲ መስረታ ተሞክሮ ባልነበረበት በለጋ አእምሯችሁ ኢሃፓን ጸንታችሁ የዛሬ 47 አመት በይፋ ላወጃችሁልን ከልቤ ስር የፈለቀ ምስጋናዬ እነኋችሁ። ብዙዎቻችን በፖለቲካ አፎቻችንን ይፈታነው በኢሃፓ የፖለቲካ ቋንቋ ነው። ብዙዎቻችን በባዕዱ በእንግሊዘኛ ቋንቋ ማንበብ ያስጀመረን ኢሃፓ ነው። ብዙዎቻችንን ከሃይማኖታችን አስተምህሮት በላቀ ግብረ ገብነትን አትስረቅ፣ አታመንዝር፣ አትዋሽ፣ ወንድምና እህትን እንደራስህ አድርገው ውደድ ወዘተ የሚሉትን በይበልጥ የተማርነው ኢሃፓ ውስጥ ነው። ፍቅር ከእስከ የለሽ መሆኑን በተጨባጭ እህቶችና ወንድሞቻችን ምትክ የለሽ ህይወቶቻቸውን ለእኛ አሳልፈው ሰጥተው እኛ በእነሱ ህይወት እንድንኖር አድርገውናል። ከዚህ የሚበልጥ ፍቅር የለም እንደተባለው ያለ ነው። ኢሃአፈ የኢሃፓ ሰራዊት ይንቀሳቀስባቸው በነበሩ በትግራይ፣ በጎንደር፣ በጎጃም ወዘተ ያተረፈው ከትውልድ ወደ ትውልድ እየተላለፈ የሚኖር መልካም ስም ነው። የኛ የእንኳን አደረሳችሁ ሰላምታና በያውደ አመቱ የምንለዋወጠው የእንኳን አደረሳችሁ ሰላምታዎች በብዙ ረገድ አይገናኙም። ባንክሮ በተዘክሮ አስተውሉት። ብዙዎች የኢሃፓን ጋፋ አባላት ከ50 ዓመት በላይ ለዲሞክራሲ፣ ለህዝባዊ መንግስት፣ ለፍትህ ርትዕነትና ለአንድ አክታም ወለም ዘለም ሳይሉ እየታገሉ እየተሰዉ ናቸው። ለኢሃፓዎች ህዝባዊ ትግል ደምና ጥታቸው ነው። እውቀቱን፣ ጊዜውን፣ ገንዘቡን፣ ሀብቱን ሌላው ቀርቶ ፍቅሩን እንኳን ለኢሃፓ ያልሰጠ የኢሃፓ አባል ወይም ደጋፊ ሊኖር አይችልም። አንዲት የአደራ ቃል አለብን የምትል መዝሙርን በፍኖተ በሰማው ቁጥር ይነዝረኛል። በኢሃፓ ውስጥ ታዲያ የቃል ኪዳንን ትርጉም በሚገባ ተረድቼ ነውና ቃሌን የበላው ያህል ይሰማኛል። ያኔ የተሰውት የነገሌ ልጆች፣ ያኔ የተሰውት የአርባ ምንጭ ልጆች፣ ያኔ የተሰውት የጎጃም ልጆች፣ ያኔ የተሰውት የአርሲ ልጆች፣ ያኔ የተሰውት የጎንደር ልጆች፣ ያኔ የተሰውት የባሌ ልጆች፣ ያኔ የተሰውት የአጣዬ ልጆች፣ ያኔ የተሰውት የወሎ ልጆች፣ ያኔ የተሰውት የድሬ ልጆች፣ ያኔ የተሰውት የአምቦ ልጆች፣ ያኔ በአረመኔው አሊ ሙሳ የተገደሉት፣ ያኔ በአረመኔው በገስግስ የተጨፈጨፉት፣ ያኔ በሆሳና፣ በሻሸመኔ፣ በመቀሌ፣ በአዲግራት፣ በአስመራ፣ በመርካቶ፣ በጉለሌ፣ በበቅሎቤት፣ በቄራ፣ በኮልፌ፣ በሰበታ፣ በወሊሶ፣ በጅማ፣ በጋምቤላ፣ በጎሬ በጅጅጋ በአጠቃላይ በድፍን ኢትዮጵያ የተሰውት እህቶቼና ወንድሞቼ የሰጡን ያደራ ቃል አለብን። ይህ ያደራ ቃል ነው ኢሃፓ እንደሆነ ያስቀጠለው። ይህ ያደራ ቃል ነው ኢሃፓ ከሐሰት ጋር ከቆርጦ መቀጠል ጋር የሚያጋጨው። ይህ ያደራ ቃል ነው ኢሃፓን ተወዳጁ ገጣሚ አሊ ሁሴን እንዳለው አረንጓዴ ሸት ያደረገው። ይህ ያደራ ቃል ነው የኢሃፓ ልጆች ጸጉራችን ገብስማ ቢሆንም የልባችን ሙቀት እንደያኔው የሚያደርገው። ይህ ያደራ ቃል ምንድን ነው? አደራ ሰጪዎቹም ጠቅሰው አደራው ካልተጠቀሰ ድፍን የሆነ ይመስለኛል። ቀደም አባቶች ወደ ጦር ሜዳ ወይም ወደ ሩቅ ስፍራ ጉዞ ከመጀመራቸው ቀደም ብለው የቤታቸውን የሚስቶቻቸውንና የልጆቻቸውን ነገር አደራ ሲሰጡ አደራ ጥብቅ ሰማይ ሩቅ ይሉ ነበር ይባላል። የአደራን ክብደት ለመግለጽ ይጠቀሙበት የነበረ አባባል ነው። በነገራችን ላይ አደራ የተሰጠን እኮ ከተሰውት ከእህት ወንድም ጓዶቻችን ብቻ አይደለም፣ ከእናቶቻቸው በተለይምና ከአባት ከእህት ከወንድሞቻቸው ጭምር መሆኑን የተቀበልነው አደራ ምንነት ይጠቁማል። የተሰጠን አደራ የዛሬ 47 ዓመት ኢሃፓ በፖለቲካው መግቢያ ያሰፈረውን እናት አባቶቻችን ደማቸውን አፍስተው አጥንቶቻቸውን ከስክተው ያስረከቡንን የታፈረችና የተከበረች ሀገርን እኛም ልጆቻቸውና የልጅ ልጆቻቸው እንድናከብራትና እንድናስከብራት የሚለው አንዱ ነው። የሰጡን ሀገር አንዲት ኢትዮጵያን ነውና እኛም አንዲቷን እንድናከብራት አደራ አለብን። እናት አባቶቻችን ደማቸውን አፍስተውና አጥንቶቻቸውን ከስክተው ወራሪ ጠላትን ድል ነስተው ያስከበሩልን ሰንደቅ ዓላማችንን እንድናከብር አደራ አለብን። እናት አባቶቻችን መስዋዕትነታቸውን ያስገኙልን ነጻነት የሀገር ሉዓላዊነት እንጂ የብዙሃኑ ህዝብ ነጻነት በንጉሳዊ አገዛዝና በስሩ ኮልኩሏቸው በነበሩ ለወራሪው የጣሊያን ጦር አድረው ሀገርንና ወገንን የወጉ በነበሩ ባንዳዎች ነጻነቱን ሰባዊ ክብሩን ሰርቶ የመኖር ነጻነቱን በመገፈፉ ይህን የማስከበር ያደራ ቃል ከአርበኞች ተቀብሎ ኢሃፓ የትግል ችቦን አቀጣጥሎ ተነሳ። ከዚያም ከእህት ወንድሞቻችን ጓዶቻችን የተቀበልነውን አደራ የፖለቲካ ስልጣን ባለቤት የኢትዮጵያ ህዝብ ነውና ይህን ባለቤትነቱን እንዲቀዳጅ በህዝብ ተመርጦ ህዝብን የሚያገለግልና ሲባልግና ሲወሳልግ በህዝብ የሚሻርና በህዝብ የሚጠየቅ ህዝባዊ ዲሞክራሲያዊ ስርዓት ህልማቸው ወደ ውድ ህይወቶቻቸውን የሰውለት ዓላማቸው ነውና እኛ በህይወት ያለነው እንድንታገልለት ያደራ ቃላቸውን ፈተውናል። እኛም ሰምተናል አድምጠናልም። ደግሞም ቀድም እንዳነሳሁት የእህት ወንድሞች ጓዶቻችን እናቶች ልጆቻቸው የተከሉት ዛፍን እኛ ከሞት የተረፍነው ኢሃፓ ሁሌም አረንጓዴ ሆኖ ቅርንጫፎቹ ተንዠርግገው የብዙዎች መጠለያ እንዲሆን ውሃ ከማጠጣት እንዳንቦዝን ያደራ ቃል ያስገቡን እንተኛም ስንነሳም ህሊናችን ውስጥ የሚደውል ነው። በትግል መኖር ህይወት ነው ልንላሜ፣ በትግል መሞት ህይወት ነው ዳግም ትንሣኤ ልደት እንደሚባለው ከቃል ኪዳን ማበር ጋር የሚያዝ ነው። በተለያዩ የትግል ምዕራፎች ጥቂት ለየገዢዎቻችን አድረው ቃል ኪዳናቸውን አጥፈው ገደሉን፣ ገረፉን፣ አሰደዱን፣ ጥቂቶች ደግሞ ለከንቱ ውዳሴ ከሚገማው ከሚጠነባው ከዘረኞች ከጠባቦች ጫማ ስር ተደፍተው ኢሃፓ ቡክሩናቸውን ክደው ሌላው ቀርቶ ሰባዊ ክብራቸውን ክደው እንቶ ፈንቶ ሆነው እያየን ነው። ቃል መክዳት እንዲህ እንደዘበት የሚታይ አይደለም። ብዙዎች ቃላቸውን በልተው ለህዝብ ጠላቶች አድረው ከመስከረም እስከ መስከረም እንደሆኑ ሆነው መድረስ ያልቻሉ አሉ። ቃልን መብላት ያውም የሀገርን ያውም የወገንን ቀደምም አይተናል። ያሁኖቹ ከዘረኞቹ ጋር እረጥረጥ እያሉ ያሉትም የምስታቸውን የሚቀበሉበት ጊዜ ሩቅ አይሆንም። በዚህ ወቅት ወያኔ፣ ኦዴፓ፣ ኦነግ ወዘተ በሚያደርጉት የፖለቲካ የመገገመድ ጉተታ የሀገራችን ሁሉና በከፋ ሁኔታ ለአደጋ ተጋልጧል። ለአርበኞችና አባቶቻችንና ለጓዶቻችን የገባውን የሀገር አንድነት የማስከበሩን ተጋድሎ ይበልጥ አጠናክረን ይበልጥ አስተባብረን ይበልጥ ግንባር ፈጥረን እንድናስከብር የገባነው ቃል ኪዳን እየጠየቀን ነውና እንነሳ። ዛሬ የወገኖቻችን መፈናቀልን የወገኖቻችንን ስደት የወገኖቻችንን በጠኒ መሰቀል የወገኖቻችንን የተለያዩ ደዌዎች ቁራኛ መሆንን የወገኖቻችንን ፍራ ማጣት የወገኖቻችንን በቀን የአንድ ጉርሻ ህይወትን ወዘተ ያስከተለው የጥቂት ዘረኞችን ፍራት እንታገልና ፈንጠን ያኔ የቃላችን ክብርና ሞገሱን እናያለን እና እንነሳ ያደረ አቃላችን ባጭር አነጋገር ሌላ ሳይሆን ይሃፋኑና የኢትዮጵያ አንድነት የኢትዮጵያ ህዝብ ነጻነትን የምትሹ እንታገል ተነሱ ኢትዮጵያን የምትሉ ፍቅርን አንድነትን የምትሉ ስራ ለወጣቶች የምትሉ ዳቦ ለተራበው የምትሉ ተዋጉለት እንዋጋለን ግን ለኢትዮጵያ ህዝብ ይሃፋ ያቸንፋል ሲሉ ደብዳቤያቸውን ያደረሱን አቶ ታዬ ቶላ ናቸው። አቶ ታዬ ቶላን ባድማጮቻችን ስም ከልብ እናመሰግናለን።
ተከታዩን ደብዳቤ ላኩልን ቆንጅት ደገፋ ከዳንግላ ናቸው። ለተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም ጤና ይስጥልኝ። መጪው አዲስ ዓመት የብርታትና የጥንካሬ ዓመት ይሆንላችሁ ዘንድ መልካም ምኞቴን እገልጻለሁ። ለኢትዮጵያ ሀገራችን ጸረ የሆኑ ባዕዳን ኃይሎች እንዲሁም አገር በቀል የሆኑ ዘረኞችና ጠባቦች በየቆጣቸው ተሸጉጠው ሴራዎችን እየሸረቡ ይገኛሉ። ወያኔ ሰራሽ የሆኑት አዲሶቹ ሹሞችም ወንጀለኞችና ዘረኞችን ጽንፈኞችን ከጸረ ኢትዮጵያና ጸረ ተግባራቸው ታቀቡ ለማለት ፍላጎቱም ሆነ አቅሙ የላቸው እንዲያውም የልብ ልብ እየሰጧቸው ይገኛሉ። ኢትዮጵያን በዘርና በሃይማኖት ለማጋጨት መስጊድና ቤተክርስቲያን ሲቃጠሉ የሃይማኖት መሪዎች ሲገደሉ ሲደበደቡ ከዝምታ ያለፈ ነገር ሲፈጸሙ አላየንም። ይባስ ብለው ለ28 አመታት የዘር ጥቃት ሲፈጸምባቸው መጥይ የተባሉ በገዛ ሀገራቸው ጥቃት ሲሰነዘርባቸው በነበሩ የአማራ ብሔር ተወላጆች ላይ በየቦታው ጥቃት ሲፈጸምባቸው ምን አደረጉ ብለን መጠየቅ ያስገድደናል። አጣይና ማጀቴ ላይ የተደረገና ተቀናጀ ወረራ ሲፈጸምባቸው በጌዲዮ ህዝብ ላይ ጅምላ ግድያ ሲፈጸም በአዲስ አበባ ወጣቶች ላይ ጅምላ እስር ሲፈጸም በቤኒሻንጉል ንጹሃን ዜጎች እንደበግ ሲታረዱ በቀስት ሲመረዙ የራያ ወጣቶች መሬታቸው ሲነጠቅ በጅምላ እየታሰሩ ወደ መቀሌ ሲጋዙ መንግስተብየው ምን አደረገ? በመንግስታዊ ስልጣኑ ዜጎችን ከጥቃት መከላከል ቻለ ወይስ አባሪና ተባባሪ ሆኖ ተመለከቱ? ጥያቄያችን ነው። በ28 አመታት ያገዛዝ ዘመናቸው ስልጣንን መከታ በማድረግ የጨፈጨፉ ያስጨፈጨፉ ያገር ሀብት የዘረፉ ያዘረፉ ወንጀለኞች በየብሔር ጎጣቸው ሲከማቹ መከማቸት ብቻ አይደለም የሽብር እጃቸውን በተለያዩ ሀገሪቱ አካባቢዎች እየሰደዱ ሲያጫርሱ አዲሶቹ ሹሞች ምን አደረጉ? እነሰባት አባይ ጸሐዬ ስዩም መስፍን አዜብ ጎላ አባይ ወልዱ ወዘተ እውን ንጹሃን ናቸውን? እውን እነዚህ ጸረ ኢትዮጵያና ጸረ ህዝብ ኃይሎች በብሔራቸው ጥቃት የተፈጸመባቸው ናቸውን? እነ ክንፈዳኘው እነ ጌታቸው የፖለቲካ ሰኞችና ንጹሃን ናቸው ጫጫታ እውን ከሰው ልጅ ማሰብ መጠየቅ መገምገም ከመቻልልና የሚወጣ ነውን? አዲሶቹ ሹሞች ለዚህ አይነት ከንቱና መረን የለቀቀ አቋም ላይ ዝምታቸው ድጋፍ እንጂ ሌላ ሊሆን አይችልም። የወዴት ገዢዎች የነበሩት እነ አባዱላ እነ ኩማ ደመቅሳ ድሪባ ኩማ ወዘተ የሚንጎራደዱት ንጻ ሆነው ነው ወይስ የብሔራቸው አባላት ገዢዎች በመሆናቸው ነው? ከባአዴን እና አዲሱ ተፈራው አልዋ ህላዊ ገነዝ ዘውዴና ወዘተ የጠየቃቸው የለም። የደህዴኖቹና ኃይለ ማርያም እነ ሽፈራው ሽጉጤ አባተ ኪሾ ወዘተ ከጭፍጨፋም ከዘርፊያም ነጻ ተብለው በየአደባባዩ ይንጎራደዳሉ። ግም ለግም አብርሃዝ ግም እንዲሉት አይነት እጣፈንታ አገራችን ዛሬ እያስተናገደችው ያለ ነውረኛም አሳፋሪም የሆኑ ችግሮችን በማስተናገድ ላይ ትገኛለች። መግደል መዝረፍ መስረቅ መዋሸት ወያኔ ኢህአዴግ ተወልዶ ያደገበት ባህሉ ነው። የኢትዮጵያ ህዝብ ደህያል ደህየ ሰላም አጣላጣ ተጨራረሳል ተጨራረሰ ምናቸውም አይደለም። ኢትዮጵያውያንን ለ28 አመታት ሲጨፈጨፉና ሲያስጨፈጨፉ ሲዘርፉና ሲያዘርፉ የነበሩ ዘረኞችና ጠባቦች መቀሌ አዲስ አበባ ወይም በሌሎች ከተሞች ሲንጎራደዱ ወይም ከደሙ ንጹህ ነን እያሉ ሲጮሁ መስማትን የበለጠ ህሊናን የሚያቆስል ነገር የለም። የኢትዮጵያ ህዝብ ባለፉት 28 ዓመታት የደረሰበት ግፍና መከራ አንሶት ይኸው ዛሬ ደግሞ ተራው የኛ ነው ባይ የኦሮሞ ጽንፈኞችም አለን እያሉ ነው። በወያኔ ኢህአዴግም ሆነ ባለነገ ተረኞች እንሆናለን በሚሉ ያደራፋሾች ኢትዮጵያ መተራመስ የለባትም። የኢትዮጵያ ህዝብ አገሩንም ሰላሙንም ፍቅሩንም ማጣት የለበትም። ዘረኞችና ዘራፊዎች ለፍርድ ይቅረቡ። ዘረኝነት በቃን። መዝበራ አንገሸገሸን። ሰላማችን ይመለስ። ለዚህ ደግሞ ወያኔ ኢህአዴግ ወይም ኦዴፓ ኢህአዴግ ስልጣኑን ለሽግግር መንግስት ያስረክብ ብሎ ተባብሮ መታገል ለነጻነታችንና ሰላማችን ሁሉ ዋስትናችን ነው። ይህ ነው የደብዳቤ መልእክት ሲሉ ቆንጅት ደገፉ ከዳንግላ ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልኝ የፍኖተ ሬዲዮ የደብዳቤዎች አምድ አዘጋጆች እንደዚሁም ታዳሚዎች በዚህ ፕሮግራም ላይ የሚቀርቡት ደብዳቤዎች አቅራቢዎቹንም ሳላደንቅ ማለፍ አልችልም። ኢዜማ ያለ ራሱን የሚጠራው ድርጅት ናሲ 26/2011 ዓ.ም ተመረጠ። በደሴ ከተማ ጠርቶት የነበረው ህዝባዊ ስብሰባ ከታዳሚዎች ጠንካራ ተቃውሞ የገጠመው ሲሆን ተሰብሳቢዎቹ ካነሷቸው ጥያቄዎች መካከል ኢዜማ የኦዴፓ ኦነግ ተለጣፊ ነው፣ ኢትዮጵያዊነትን ለደሴ ህዝብ ልታስተምሩ ነው ወይ የመጣችሁት? ሁሌ አማራ ክልል ብቻ የምትጣጩ የምታቀርቡት ለምንድነው? ለምን ወለጋ መቀሌ ሄዳችሁ ኢትዮጵያዊነትን አሰብኩም? የአማራ ታጋዮችን በኤርትራ በረሃ ሲያስወላ የኖረው ብርሃኑ ነጋና የእናንተ ድርጅት አይደለም ወይ? ኢዜማ አማራውን በኢትዮጵያዊነት ስም ለማደንዘዝና ለማዳከም የመጣ ፌክ አስመሳይ ድርጅት ነው። ካሁን በኋላ የአማራን ህዝብ ያታለላችሁ መቀጠል አትችሉም። አማራ ራሱን አደራጅቶ በመታገል ነው መብቱን ማስከበር የሚችለው። ኢዜማ ግን ይህን ለማስተናከል የሚሰራ ድርጅት ነው። በቃ ካሁን በኋላ አትምጡብን በማለት ተሰብሳቢዎች ድምጻቸውን ከፍ አድርገው በማስተማታቸው ኢዜማዎች ደንግጠው መድረኩ መቀጠል ሳይችል በዚሁ ሊበተን ችሏል። ዛሬ እንደተናንሱ በኢትዮጵያ ስም እየማሉና እየተገዘቱ አማራውን ያታለሉ መቀጠል እንደማይቻል የደሴው ክስተት ትልቅ ማሳያ ነው። የአማራውን ህዝብ አይንና ጆሮ ማግኘት የፈለገ ሁሉ የአማራውን ህዝብ የፖለቲካ ኢኮኖሚና ማህበራዊ ጥያቄዎችን አንግቦ መንቀሳቀስ ይገባል። ከዚህ በተረፈ አማራው ጥቃት ሲደርስበትና ሲበደል አድፍጦ ቆይቶ አማራው የህልውናና የእኩልነት ጥያቄዎችን ሲያነሳ አላየሁምና አልሰማሁም ሲል ከርሞ ምርጫ ሊደረግ ነው ሲባል ወደ አማራው መሮጥ እንደ ደሴው የኢዜማ ቅሌት ትርፉ ውርደትን መከናነብ ብቻ መሆኑ በድርቡ ይሰመርበት። ከፌስቡክ የተገኘ መልእክት ከደሴ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ። ከ50 አመታት በላይ የተደረገ የኢትዮጵያ ህዝብ ትግል ለምን ለውጤት ወይም ለድል አልበቃም? ከውዥንብር ቆፈን ለምን መላቀቅ አቃተን? የዲሞክራሲ ባህል ለምን እየቀጨጨ ሄደ? ዛሬ በኢትዮጵያ ከመቶ በላይ የሚገመቱ የብሔረሰብና ህብረ ብሔር ፓርቲዎችና ድርጅቶች አሉ መባል መርገምት ወይስ መመረቅና መታደል ወዘተ የሚሉ ጥያቄዎች ተቃሚነታቸው ይጎላ ነው። በ50 አመታት ታሪካችን ውስጥ በኢትዮጵያ ሀገራችንና ኢትዮጵያውያን ላይ እጅግ ጎጂና አፍራሽ የሆኑ ክህደቶች ተፈጽመዋል። በግል ጥቅም የተቃኘ የፖለቲካ ስልጣን የገቢ ምንጭ የሆነ መታየቱና መለመዱ እንደ ባህል እየተወሰደ መምጣቱ ምንደኛ የሚባሉ የፖለቲካ ተውሳኮች እየተበራከቱ መጥተዋል። በሀገራችን ዛሬ እስከ 130 የሚደርሱ የብሔር ብሔረሰብና የህብረ ብሔር ድርጅቶች የመፈልፈላቸው ምስጢር ከዚህ የተለየ አይደለም። ከባዕዳን ጠላቶቻችንና ከወያኔ ኢህአዴግ ፍርፋሪ የሚጠብቁና የሚወረወርላቸው ናቸው። ምናቦለድ የውሸት ትርክት መደረት በየመድረኩና መገናኛ ብዙሃን መለፍለፍ ሌላኛው ያገራችን ጎጪ ገጽታችን ነው። እነዚህ ሁሉ በአገራችን ዛሬ ጋር እየወጡ ያሉ ያገራችን ውስብስብ ችግሮች ችግኞች ናቸው ማለት ይቻላል። ሁሉም በስም የተለያየ ይሆኑ እንጂ በተግባር ውጤታቸው የጋራ አገራችን በሆነች ኢትዮጵያ ላይ የተነጣጠሩ የክህደት ተግባሮች ናቸው። ባለፉት 50 አመታት ውስጥ ኢትዮጵያና ኢትዮጵያዊነት ላይ ክህደት ከፈጸሙ ዘረኞችና ጠባቦች ውስጥ ሻቢያ፣ ወያኔ፣ ኦነግ፣ ኦህዴድ፣ ብአዴን፣ ደህዴን በግንባር ቀደምትነት ተቀጣሪዎች ናቸው። ሁሉም እንገንጠል እንበጣጠስ ባዮች ናቸው። ህብረብሔር ከሚባሉት ውስጥ ከያፓ በስተቀር ስልጣንና ጥቅም አስገምጅቷቸው ክህደት ፈጽመዋል። በ1966 ዓ.ም ተመረተ መኢሶን በኢሕአፓ ላይ በ1969 ዓመተ ምህረት ከኢሕአፓ ውስጥ አፈንግጠው የወጡ አንጀኞች በኢሕአፓ ትግል ላይ በጥቅሉ በህዝብ ትግል ላይ ትልቅ ክህደት ፈጽመዋል። የዘመኑ በስተርጅና ያፈነገጡ አንጀኞች ውድቀትና ክህደትንም ከሰሞኑ በኢትዮጵያ ሆቴልና ዋቢሸበሌ የታዘብነው ወራዳ ክህደት ተግባራቸው ሆኗል። በ1983 በ1997 ዓመተ ምህረት በህዝብ ትግል ላይ የተፈጸሙ የቡድንና የግል ክህደቶች በእጅጉ ጎርተውናል። በጥቅሉ የክህደት የውሸት ትርክ ተራኪዎች ምንደኞችና አድርባይ ፖለቲከኛነን ባዮች ከእንግዲህ ኢትዮጵያን ከማፈራረስ ለባዕድ ኃይላት ከማገልገል ለዘረኞችና አምባገነን ገዢዎች አገልጋይነት ታቀቡ ብሎ አካፋን አካፋ እንጂ ልምምጥ ከምንም ሊያድነን እንደማይችል መረዳት ይገባል። አገራችን ኢትዮጵያ ፖለቲካዊ ኢኮኖሚያዊ ማህበራዊና ባህላዊ ዝቅጠትና ውርደትን ፈጣሪም አይደለችም። አገራችን ኢትዮጵያ በውስጧ ያያዘቻቸው የተፈጠሩ ሀብቶች ሁሉም ልጆቿ በእኩልነትና በፍትህ ተጠቀሙበት እንጂ አንዱን ተጠቃሚ ሌላውን ተጎጂ አላደረገችም። አንዱን በይ ሌላውን ተመልካች፣ አንዱን ጨፍጫፊ ሌላውን ተጨፍጫፊ፣ አንዱን ዘራፊ ሌላው ተዘራፊ አድራጊዎቹ አገዛዞችና ስርዓቶቻቸው እንጂ ኢትዮጵያ አይደለችም። ስለዚህ መጥላት ካለብን መጥላትና መወገድ ያለባቸው ዘረኛና አምባገነን አገዛዞች ናቸው። መጽሐፍ ካለብን መጽሐፍ ያለብን ዘረኞችንና የረከሰ አመለካከትን ነው። መታገል ካለብን ፍቅርን በጥላቻ ሰላምን በብጥብጥ እየለወጡ ያሉ አገዛዞችንና ስርዓታቸውን ብቻ ነው። ወያኔ ኢህአዴግ ወይም ኦዴፓ ኢህአዴግ እያሉና ስማቸውን እየለዋወጡ በተግባር ግን ያው ዘረኞችና ጠባቦች የሆኑና አገዛዞቻቸውን ነው መታገል ያለብን። መታገል ካለብን ውሸትን እንደ ባህል ተደርጎ ልቦለድ ትርክት አድርገው እያፈረሱን ያሉትን ኃይሎችና የቆሸሸ አስተሳሰባቸውን ነው። የፋሽስታዊው ደርግና ካድሬዎቻቸው አንድ ትውልድ ሙሉ ጨፍጭፈው እኮ ዝምብም አልገደልንም እያሉን ነው። በነሱ ያንድ ትውልድ ጭፍጨፋ ሳቢያ የትውልድ ክፍተት በመፈጠሩ ለሀገር አጥፊ ወያኔ ቦታውን አመቻችተው አስረከባቸውን እኮ እንደ ጥፋት አልቆጠሩትም። አንድ ጥይትና አንድ ሰው እስኪቀር እንዋጋለን ያሉ ፋሽስቶች ጦሩን በትነው ከመፈርጠት ይልቅ የእዝ ማዕከል ከአዲስ አበባ ውጭ አድርገው ራስን ወደ ሽምቅ ተዋጊነት በመቀየር በኢትዮጵያና ኢትዮጵያዊነት ላይ ወያኔ እንደፈለገው እንዳያደርግ ሚዛን ማስጠበቅ ይችሉ ነበር። አሜሪካ አገር ለቃችሁ ተሰደዱ ሽሹ ስትላቸው ተቀበለው መፈረጣቸው እንኳ ሊጸጸታቸው ያልቻሉ ከሃዲዎች ናቸው። የፋሽስታዊው ደርግ ወራሽ የሆኑት ወያኔዎችም ኢትዮጵያን በጣጥሰው በከፋፋይና ዘረኛ የቆሸሸ አስተሳሰባቸው ትውልድን በክለው ኢትዮጵያን ካላጠፋን ህዝቧን ካላጫረስን ብለው 28 ዓመታት ንጹሃንን ጨፍጭፈው አስጨፍጭፈው ምን በደል ይሉናል እኮ። ያገርና የህዝብ ሀብት ዘርፈውና ዘርፈው ያንዳንዱ ኢትዮጵያዊ ዜጋ ከፍሎ የማይጨርሰው ዕዳ አሸክመው በብዙ ቢሊዮን ዶላር የሚገመት የሀገር ሀብት ወደ ባህር ማዶ አሸጋግረው ድህነት ቤቱን ለሰራበት ኢትዮጵያዊ ወገናቸው ቅንጣት ታክል ጸጸት እንደሌላቸው ተመልክተናል። ይባስ ብለው ወደ መቀሌ ፈርጠጠው በዘረፉት ሀብት የኢትዮጵያን ህዝብ የርስ በርስ እንዲጫረስ እያደረጉ እንዳሉ ለሚያውቀው የኢትዮጵያ ህዝብ ፍትህ፣ ዴሞክራሲና ልማትን አመተናል። በኢትዮጵያ ላይ ያንጃበበ ያለው የጥፋት አደጋ ወደ ሌሎች ለመገፍተር ሲሞክሩ እኛ ተመልሰን ወደ ስልጣን ካልመጣን ኢትዮጵያ ትጠፋለች እያሉን ነው። ያዛኝ ቅቢያን ጓችነታቸው በዳግማዊ 1983 ተግባራቸው ከመቀሌ ላይ እየደገሙት ነው። يزاريو يمكاليس السبا لمن داقماوي شيزت ايمتو سامانيا سوست عمتا مرات تبالة يميلين كال ملسي اهنم او داقماوي شيزت ايمتو سامانيا سوست يوانال مكنياتو اتشو يسب سباو اجن داوش يسب سبا تساتا في ممرج عمس فرطو بدرجتاوي اسرار يتا ارنفا مهونو يسب سباو علاما وزتا يامسا سلات شوال የሚለይ ይበት ነገር ቢኖር እንደ 1983 ዓመተ ምህረቱ ሁለት ጸጉር ያበቀለና በአዳራሽ ውስጥ ደረቱን እየመታ ሲጨፍር እንደነበረ አይነት ባለ ሁለት ጸጉር ሰው በመቀሌው አዳራሽ መመልከት አለመቻላችን ነው። ሌላው ልዩነት እንደ አባይ ጸሐዬ ስዩም መስፍን የመሳሰሉት አዛውንት ወያኔዎች እንደቀድሟቸው ደረታቸውን ነፍተው እጆቻቸውን በደረታቸው ላይ አጣምረው ወደ መድረክ ፊትለፊት እየተመለከቱ ሲሳተፉ አልተመለከትናቸውም። አንገታቸውን ደፍተው የሚጻፈውንም የማይጻፈውንም ሲሞነጫጭሩ ተመልክተናል። አዎ ልክራቸው በየቦታው ያፈሰሱት ደም የሰው ልጅ ክብር ደም እንጂ የውሻ ደም ወይም የባዕድ ጠላት እንዳልነበር አይታወሳቸውም አይባልም። የነበለቱ የብዘቱ የወልቃይቱ ያሶሳው ያርሲው ያሐረሩ የጋምቤላው የኢትዮ ሶማሌው የሲዳማው ወዘተ ደም ይጮሃል የወገን ያለ ይላል። ባገር ላይ የተሸረበ ሴራ አንገትን ያስደፋል ያሳፍራል። በወገን ላይ የተሰራ ግፍና በደል የህግ ያለህ ይያለ መጮህ ህሊናን ይረብሻል። የተዘረፈ ሀገር ሀብት ወደ ባዕድ ሀገር የተሻገረ የህዝብ ሀብት ህሊናን ያቆስላል። ወያኔዎችን ግን ከውሸት ንዛዜ ሊያድናቸው ወይም ሊለውጣቸው አልቻለም። በ1983 ዓመተ ምህረት እኛ ባንደርስ ኖሮ ኢትዮጵያ የምትባል ሀገር ጻፋ ነበር ይያሉ ውሸት እንደሚነግሩን ሁሉ ህገ መንግስቱና የፌደራል ስርዓቱ ከተነካ አገር አደጋ ላይ ነው ይያሉ ያስፈራሩን ይዳዳቸዋል። ወያኔ ዘበልና አገዛዝ ባስተሳሰብና በፖለቲካው ቀጥ መሪነን ባዮቹ ወያኔዎች በመቶች የሚቆጠሩ አመታት ወደ ኋላ የተጓዙ የፖለቲካ ማህየም ሲሆኑ ህዝብ ከነሱ ቀድሞ የሄደ መሆኑን ሊቀበሉ ፈቃደኞች አይደሉም። ስለ 28 አመታት የወያኔ ዘመን ሁኔታ የኢትዮጵያን ህዝብ ወያኔ ወይም አምሳያዎቹ ዘረኞችና ጠባቦች የማስተማር የሞራልም ሆነ የእውቀት ብቃት የላቸውም። የወያኔና የኦነግ ጽንፈኞችና ጠባቦች የቆሸሸ አስተሳሰባቸው ኢትዮጵያንና ህዝቧን ከየት ወዴት እንደወሰዳት ለሚያውቀውና ግፉን በተግባር ለተቀበለው ህዝብ አስተምራለሁ ብሎ መነሳት ትልቅ ስህተት ነው ሲሉ ሙልጌታ ሊበን ከወልዲያ ደብዳቤያቸውን አጠናቀዋል።
ውድ የፍኖተ ዴሞክራሲ አዘጋጆች ልባዊ ሰላምታዬ ይድረሳችሁ። የሀገሬና የወገኔ እጣ ፈንታ ከምጣዱ ወደ ረመጡ እየሆነ ያየው አመዛዛኝ ህሊና አስተንታኝ ልቦና ያለው ሰው ተደብቀ ወይስ ተማመነ እያልኩ ራሴን እጠይቃለሁ። የወቅቱ የሀገራችንን የፖለቲካ ሁኔታ ትክ ብለን በአርሞ ካየነው ከየትኛውም ዘመን በከፋ ሁኔታ ውስጥ እንደሚገኝ መረዳት አያዳግትም። ከኢህአፓ የተማርኩት ፖለቲካና ፖለቲካ የተለያዩ መሆናቸውን ነው። የሀገራችንን ፖለቲካ ለመገንዘብ በስፋትና በጥልቀት ማንበብ የትርፍ ጊዜ ጉዳይ ሳይሆን ሀገሩንና ወገኑን የሚወድ ሁሉ ሊያደርገው የሚገባ ግዳጅ መሆኑ ሊታወቅ ይገባዋል። እያየሁ እየሰማሁ ያለሁት ግን በፖለቲካ ስም ሲቦታለክ ነው። በዘልማድ ቦታለከ ሲባል ዋሻ ወሻከተ ከጣጠፈ የባጥ የቆጡን ቀባጠረ ማለት ነው። ዛሬ በአገራችን እንደ አሸን የፈሉት ፖለቲከኞች እንጂ ፖለቲከኞች አይደሉም አላለሁ። ይህን የማነሳው ሀገርንና ህዝቧን እየጎዳ ያለው መቦትለክ ሀቅን እየቀበረ ውሸትን እያነገሰ በመሆኑ ነው። በሰው እጅ የሚቀረጹ ሰው ሰራሽ አምላኮች አይኖች እያሏቸው አያዩም፣ ጆሮች እያሏቸው አይሰሙም፣ በአንደበታቸው ትንፋሽ የለም ወዘተ የሚለው በሀገራችን በፖለቲካ ስም ለሚኮፈሱ ስልጣን ለያዙትም ሆነ በህዝብ ስም እንታገላለን ለሚሉትም የሚሰራ ይመስለኛል። በሀገራችን ፖለቲካ ከጥንት ጀምሮ ደባ ሲፈጸም ሲወሻከት በሬ ወለደ የፈጠራ ወሬ እየተወራ እዚህ ዘመን መደረሱን እያስዋልኩ ነው። እያዩ አላየንም እየሰሙ አልሰማንም ማለትን ሁሉም የሚለው ቢሆንም ዶክተሮቹና ፕሮፌሰሮቹ ሲሉት ያስቀይማል ይገለማል። ገሞራው በ1959 ዓመተ ምህረት በተቀኘው በረከተ መርከም በተሰኘው ግጥሙ ምን ይሆን ጠባዩ የአይኖች ውሃ በጣም ደስ የሚለው ጠቁመው ሲያሳዩ የስሜት በረሃ ምን ይሆን ጠባዩ የጆሮ ከበሮ ለስሜት ባህሪ ያረካል ተብሎ በተስፋ ሲመቱት በስብከት ሲያሻሹት የሚጨፍራቆ እንዴት ይሆን ስራው የምላስህ ስጋ ለርኩስ ስሜት ሲባል መራራ ሲሰጡት እሬቱን ሲያቀምሱት ለውጦ አጣፍጦ የሚያደርገው ሸጋ ያፍንጫ አሰራር ምን ይሆን ምስጢሩ ስሜትን ለማግነን ግማት ሐሙን ሽታ ቀይሮ ሲያደርገው ያለመጠን ጥሩ ይህ የገሞራው ድምጽ 50 ዓመት ሙሉ ሲያስተጋባ ለዛሬዎቹ ተደማሪ ተግባስባሾች እንደሚሰራ እዩት የሚሰማ ስለጠፋ አዋጅ አዋጅ ብዬ እንደ ገሞራው ኃይሉ ገብረ ዮሐንስ ያስተማረኝን የርግማና ታይን ላውርድ እናንት ጀመረው ታስክትገባ አስሩን አንስታቸው አስሩን የምትጥሩ ዶክተሮች ፕሮፌሰሮች የትምህርት ማስረጃችሁን ለመቀላመድ አደርባይነት ይዋላችሁ ጥሙሆኑ የዳሎል ንፍር የእሳት ጎፈር ትምሽክ ካድርጉ ይብላችሁ ድሮ ድሮ የትምህርት ጮራ ገና ጎህ በቀደረችበት ወቅት የተማረን ለማክበር የተማረ ይግደለኝ ይባል የነበረው ዛሬ ከንቱ አባባል ሆኗል ስንቱ የተማረ ለባለ ጠመንጆች ለቁጠኞች አድሮ ስንትና ስንት ወጣቶችን አስፎ ገረፈ ገደለ እየሰረቀ ከበረ የሚለው ጥያቄ መልስ ይሆን ዘንድ ይመስላል የተማረ ግደለን የሚለው አባባል መስማት ካቆመ የከረመው የሀገራችን የፖለቲካ ሁኔታ እንዳይጠራ ሁሉም ሲበጠበጥና ሲደፈርስ እያየን ነው አሁን ሀገራችን እየተዘፈቀችበት ካለው ጭፍቅ የፖለቲካ ጨለማ ልትወጣ የምትችለው የሀገራችን የፖለቲካ ሁኔታ የሚመለከታቸው ሁሉ የተካተቱበት ጊዜያዊ ህዝባዊ መንግስት በመቋቋም መሆኑን ኢህአፓ እየደጋገመ ጥሪ ማሰማቱ የፖለቲካ ብስለቱንና አርቆ አስተዋይነቱን የሚያሳይ ነው የሽግግር መንግስት አስፈላጊ ከመሆኑባቸው አበይት ጉዳዮች መሃል አንዱ የኢትዮጵያ ህዝብ ህገ መንግስትን አጥብቆ ህዝቡ እንዲወያይበት በማድረግ የሚሻሻለው ተሻሽሎ የሚሰረዘው ተፈቆ የሚታከለው ተጨምሮ በህዝብ ድምጽ የሚጸና ህገ መንግስት ለማጽደቅና ለመደንገግ ነው። ይህ ደግሞ ለሀገራችን ዘለቀታዊ ሰላምና እድገት ዋስትና ነው። ዛሬ በኢትዮጵያ ህዝብ ስም የሚጠራው ለኢትዮጵያ ህዝብ ባጅ የሆነ በህዝብ የሚናቀና የሚነቀፍ እንደሆነ በተለያዩ ወቅቶች አደባባይ ወጥተው ወያኔን ካወገዙ ህዝባዊ አመጾች መገንዘብ ይቻላል። ጨቋይ መንግስታት በህገ መንግስት ስም የስልጣን እድሜያቸውን ለማራዘምና ህዝብን ረግጦ ለመግዛት የሚያወጣቸው የመጨቆኛ ህጎች እንጂ የኢትዮጵያ ህዝብ ህጎች ሊባሉ አይገባቸውም። የአጼው አገዛዝ የፋሽስቱ ደርግም ህዝብን ለመጨቆን የሚያስችላቸውን ህግ ለየራሳቸው ደንግገው እንደነበር የሚታወስ ነው። ሶስቱም ፈላጭ ቆራጭ አገዛዞች ህጎቻቸውን ለህዝብ ውይይት አቅርበው ህዝብ በነጻነት ተዋይቶ እንዲያጸድቀው አለማድረጋቸው የአምባገነናዊ ባህሪያቸው መግለጫ ነው እላለሁ። የሽግግር መንግስት አስፈላጊነትን በርካታ ድርጅቶች ሲያነሱት እንደነበር የሚታወስ ሲሆን የመደመር የጨረባ ጣጣታ ሲከሰት አፋቸውን በሰም ያሽጉ በርካቶች ናቸው። አዲሱ ኮሎኔልም እንደ ፋሽስቱ ኮሎኔል መንግስቱ ጊዜያዊ ህዝባዊ መንግስት የሚፈጽመውን የሽግግር ለውጥ ጊዜያዊ ወታደራዊ መንግስት ይሰራዋል ብሎ እንዳለው ሁሉ አዲሱ ኮሎኔልም ሽግግር የሚባለው በእሱ እንዲጣል መናገሩ ከቀደመው ኮሎኔል ጋር ከሚያዛምዱት አንዱ ይመስለኛል። የሚገርመኝ ኢህአፓ በሽግግር መንግስት ጠያቂነት የሚከሱት ናቸው። ዛሬም የጠነዛ የስልጣን ጥመኝነት የሚል ጭቃቸውን ሲለቀልቁ እያስተዋልኩ ተንጋለው ቢተፉ ተመልሶ ታፉ እንዲሉ እየሆነባቸው ነው። አንዳንዶች ኢህአፓ ለሶሻሊዝም ቆሞ ታገሉም ሊከበር ሲገባው የጭንቅላታቸውን ባዶ ቅልነት በሚያሳይ መልኩ ሲከሱት ሶሻሊዝምን ሳያውቅና ሳይረዳ እንደው በደመ ነፍስ እንደተቀበለው ሲዘላብዱ በሰማው ቁጥር አንዳች ግዙፍ አሳ ነባሪ ዋጥ ጭጭ ያደርጋቸው እላለሁ። ወንበር በጥልቀት በመረዳት የኢህአፓ ባላትን የሚያክል የለም ቢባል ሀቁን መናገር እንጂ የተጋነነ አይደለም ባይነኝ። በበኩሌ ከቆሎ ተማሪነት አንስቼ ያሳደገኝ ትምህርት ቤቴ ኢህአፓ ነው እና ራሴን የማውቀውን ያህል ስለ ኢህአፓ መመስከር እችላለሁ። መሬት ለአራሹ ዳቦ ለተራበው ስራ ለስርዓት የሚሉት ህዝባዊ ድምጾች ኢህአፓ እስከዛሬ እየጮኋቸው ነው። ዛሬ በቴፒ በለገደምቢ በጋምቤላ በወልቃይት በአላማጣ በአፋር በመተከል በወለጋ ወዘተ የተከሰቱት ህዝባዊ አመጾች መነሻቸው የመሬቱ የማዕድኑ የሌላው ሀብት ሁሉ ተካፋይነት ጥያቄ ነው። ደኖች እየተጨፈጨፉ ውሃዎች እየጠለፉ ለባዳን የመሬት ወራሪው ሲጨፈጨፉ በአንጻሩ ወጣቶች ተመረው በስራ እጦት ሲንከራተቱ እያየን የዛሬ 44 ዓመት ያነሳ ነው ስራ ለስራ አጥ የሚለው ኢህአፓ ሲያሰማ የሰማው የዘመኑ ቁጥር ቢነቅድም እዛው መነሻችን መሆናችን ይሰማኛል። ኢህአፓን የሚደግሙ ዘውድ ናፋቂዎች የፋሽስቱ ደርግ አራጊ ፈጣሪዎችና አሽከሮቻቸው መርዘሙ የጎሳ ፖለቲካን የሚያራግቡ አድርባዎች ባንዳዎችና አንጃዎች ናቸው። እነዚህ ሁሉ ደግሞ ኢህአፓን ይፈራሉ። ስሙ ሲጠራ ይርዳሉ፣ ይርበረበዳሉ፣ ይንቀጠቀጣሉ። ከአይኖቻቸው ሽፋሽፍት አረቀው ማየት የተሳናቸው ኢህአፓ ሁሉም የኢትዮጵያ ህዝብ ጥያቄ በኢትዮጵያ አንድነት ስር በዲሞክራሲያዊ መንገድ ይፈታል ማለቱንና የኢትዮጵያ ውስጥ ጉዳይ ተባደን አሳልፎ መስጠት አጥሩ ከጠፋ አጥክልቱን ጠፋ እንደሚባለው የባዳንን ጣልቃ ገብነት አጥብቆ መቃወም የሚደግፍ ነው እላለሁ። ትግላችን ይፋፋም። ደቂቀ ገሞራው ነኝ ከዋሸራ ጎጃ።
ለዛሬ ያለንን የደብዳቤዎች አምድ ፕሮግራማችንን በዚሁ እናጠናቅቃለን። ሳምንት አርብ ከሌሎች ከእናንት ከአድማጮቻችን ከምናገኛቸው ደብዳቤዎች ጋር እስከምንገናኝ ደህና ቆዩን። መልካም ሳምንት።
¡Suscríbete al canal! 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 ¡Suscríbete al canal!